Gambino POA.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምጽ በመሽቱ ከሚሰሙት ጉዳዮች መካከል ኢትዮጵያ ጾታዊ ጥቃት አድራሾችን የሚመዘግብ ሥርዓት ለማስጀመር ያላትን እቅድ ይፋ አድርጋለች። ዝርዝር ጉዳዩ በመሽቱ ይደመጣል።
ከኢትዮጵያ ብሔራዊ ቲያትር በትርኢት የሚከፈላቸው ክፍያ ሙሉ በሙሉ በመቋረጡ ለማህበራዊ ችግር የተዳረጉ በኢኮኖሚ ችግርም የተዳረጉ ሰዎች ባለሙያዎች እንዳሉ ታወቀ ነው።
ፈተናዎች የበዙበት የቲያትር ሙያ የኮሮና ቫይረስ ይበልጥ አጣብቂኝ ውስጥ እንደከተተው የቲያትር ቤት ኃላፊዎችና ባለሙያዎች እየተናገሩ ነው። ዜጎች ሰልፍ እንዳይወጡ መከልከላቸው ሐሳብን በነጻነት የመግለጽና የመሰብሰብ ነጻነትን መጣስ ነው ሲል አምነስቲ ኢንተርናሽናል ኢትዮጵያን ተችቷል። እነኚህና ተጨማሪ ጉዳዮች የተካተቱበትን የምሽት ዝግጅት ሀብታሙ ዝዩም መመራለው፣ ኤልያስ አስማረ ደግሞ ቅንብሩን ያከናውናል። በመቀጠል ስመኝሽ ቆየ አጫጭር ዜናዎችን ታሰማናለች።
አመሰግናለሁ ሀብታሙ። የትምህርት ሚኒስቴር በመስክ ላይ የነበሩ ሁለት ሰራተኞቹ ማንነታቸው ባልታወቁ ሰዎች እንደተገደሉበት አስታወቀ። ማንነታቸው አልታወቀም በተባሉ አካላት የተገደሉት የአቶ ሙላት ጸጋይና አቶ አበባው አያልነህ አስክሬንም የትምህርት ሚኒስትሩ አቶ ጌታሁን መኩሪያ በተገኙበት ሽኝት እንደተደረገለት የትምህርት ሚኒስቴር የፌስቡክ ገጽ አስታውቋል። ከሁለቱ ማቾች በተጨማሪ አቶ ደምስ ታምሬ የተባሉ የሚኒስትር መስሪያ ቤቱ ባልደረባም ቆስለው የህክምና ክትትል እየተደረገላቸው ነው። የኢሳ ሶማሌዎች በሚበዙበት የአፋር ክልል ገዳማይቱ በተባለ ወረዳ በትላንትና ሁለት ግድያው ከመፈጸሙ በፊት ሰኞ ዕለት በርካታ የኢሳ ሶማሌዎች በአፋር ልዩ ኃይሎች ተገድለዋል ሲሉ የጎሳው ኡጋዛዊ ምክር ቤት አባላትና የሀገር ሽማግሌዎች በተለይ ለአሜሪካ ድምጽ አስታውቀዋል። በዛሬው ዕለትም የፌደራል መከላከያ ሰራዊት ወደ ገዳማይቱ ወይም ገርበ ኢሴ ከተማ ገብቶ እርምጃ እየወሰደ ነው። ዘገባውን ከድሬዳዋ ያደረሰን አዲስ ቸኩል ነው። የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን ካለፈው ሰኔ ጀምሮ ሲያካሂድ የቆየውን የዳሰሳ ጥናት የፊታችን ግንቦት እንደሚያጠናቅቅ ምክረ ሐሳብም እንደሚያቀርብ አስታወቀ። ለፌዴሬሽን ምክር ቤት የሚቀርበውም አንተምተው አንቺምታይ አይነት መፍትሄ ሳይሆን በጥናት ላይ የተመሰረተ ምክረ ሐሳብ ነው ሲሉ የኮሚሽኑ ጽፈት ቤት ዳይሬክተር አቶ አወል ሁሴን መናገራቸውን በጉዳዩ ላይ ያናገራቸው ባልደረባችን እስክንድር ፍሬው የላከልን ዘገባ ያመለክታል። ኮሚሽኑ በየካቲት 2011 በአዋጅ ተቋቋመው ከአስተዳደር ወሰንና ከማንነት ጋር በተያያዘ ለሚፈጠሩ ግጭቶች የመጨረሻ ልባት ለመስጠት እንዲያስችል መሆኑ ይታወሳል። በምስራቅ አፍሪካዊቷ ሀገር ታንዛኒያ ዛሬ ብሔራዊ ምርጫ ሲደረግሏል። የተባበሩት መንግስታት ድርጅት በዛሬው ዕለት በሀገሪቱ ከተካሄደው ምርጫ ጋር የተዛመደ ግጭት እንዳይቀሰቀስና መራጩ ህዝብ ያለ ስጋት ድምጹን መስጠት እንዲችል አስፈላጊ ጥንቃቄ መደረግ አለበት ሲልም በሂደቱ ለሚሳተፉ መንግስታዊና የሲቪል ማህበረሰብ ቡድኖች ማሳሰቢያ አስተላልፏል። ኒጀር ውስጥ ከናይጄሪያ ጋር በሚዋሰነው አካባቢ አንድ አሜሪካዊ መጠለፉን የሀገሪቱ ባለስልጣናት ተናገሩ። ሰውየውን የጠለፏቸው አጋቾች ማስለቀቂያ ገንዘብ መጠየቃቸውም ተገልጿል። ፊሊፕ ዋልተን የተባሉት አሜሪካዊ ደቡባዊ ኒጀር የገጠር መንደር ከሚገኘው የእርሻ መሬታቸው ላይ ተጠልፈው እንደተወሰዱ የአካባቢው ከተማ ፖሊስ አዛዥ ገልጸዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ስለ ጉዳዩ የሚያውቅ መሆኑንና ለተጠለፉት ሰው ቤተሰቦች ድጋፍ እየተደረገ መሆኑን የሚኒስትሩ ቃል አቀባይ አመልክተዋል። ለጠለፋው ኃላፊ ነኝ ያለ ወገን ግን እስካሁን አልወጣም። አሜሪካዊ ታጋች ኒጀር ውስጥ በእስልምና አክራሪ ታጣቂዎች የተጠለፉ ሰባተኛው የውጭ አገር ሰው መሆናቸውን ዘገባዎች ያመለክታሉ። አድማጮች ለሰዓቱ ያስኩላችሁ ዜና ይሄን ይመስላል። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ጋቢና ቪኦኤ ከአሜሪካ ድምጽ ይከተላል። አብራችሁን ስለምታመሹም እናመሰግናለን። ቪኦኤ አምሃሪክ የተሰኘውን የመገናኛ ገጻችንን በመጠቀም መሰናዶቻችንን አዳምጡ፣ ሐሳብ ጥቆማችሁንም አድርሱን። ወደ ቀዳሚው ዘገባ እንሻገር። ዜጎች ሰልፍ እንዳይወጡ መከልከላቸው ሐሳብን በነጻነት የመግለጽና የመሰብሰብ ነጻነትን መጣስ ነው ሲል አምነስቲ ኢንተርናሽናል ኢትዮጵያን ተችቷል። ዓለም አቀፉ የሰብአዊ መብት ተቋም ጉዳዩን አስመልክቶ ያሰፈረው ጽሑፍ በአማራ ብሔር ተወላጆች ላይ የሚፈጸመውን ማንነትን መሰረት ያደረገ ጥቃት ለማውገዝ ለዛሬ ተጠራው ሰልፍ በመንግስት መከልከሉን የተከተለ ነው። የአማራ ክልል መንግስት ግን ሰልፉ የተከለከለው ተጨባጭ በሆነ የጸጥታ ስጋት ነው ይላል። አስቴር ምስጋናው ዝርዝሩን ይዛለች።
በአማራ ብሔር ተወላጆች ላይ የሚፈጸመው ዘርን መሰረት ያደረገ ጥቃት እንዲቆም የሚጠይቅ ሰልፍ የተጠራው ለዛሬ ነበር። ተቃዋሚው የአማራ ብሔራዊ ንቅናቄ የጠራው ይህ ሰልፍ ግን የመንግስት ፍቃድ ባለማግኘቱ አልተካሄደም። አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ተቋም አስተያየትም ይህንኑ የአማራ ክልል መንግስት ውሳኔ ተከትሎ የመጣ ነው። አምነስቲ እንዳለው የሰልፉ መከልከል የዜጎችን ሐሳብን በነጻነት የመግለጽና የመሰባሰብ መብት ይጥሳል። መንግስት ይልቁን ሰልፉ እንዲካሄድ ምቹ ሁኔታ መፍጠር፣ ጸጥታ የሚያስከብሩ ኃይሎችን የመመደብና በሰላም እንዲጠናቀቅ የማድረግ ግዴታ እንዳለበት ነው አምነስቲ ያስታወቀው። የአማራ ክልል መንግስት ግን ሰልፉ መከልከሉ የዜጎችንና የሀገርን ደህንነት ከመጠበቅ ጋር የተያያዘ መሆኑን ነው የገለጸው። ሰልፉ የተከለከለው ካለው ተጨባጭ የሆነ የጸጥታ ስጋት ጋር በተያያዘ ነው ብለዋል። የክልሉ መንግስት ኮሙኒኬሽን ጉዳዮች ጽፈት ቤት ዋና ዳይሬክተር አቶ ግዛቸው ሙሉነህ
በመንግስት መዋቅር በመረጃ ስነ ስርዓታችን መሰረት ይሄን ሰልፍ ለመጠቀም ይሄን ሰልፍ ተጠቅሞ ህዝቡ ላይ የበለጠ ጉዳት ብሔር ከብሔር ለማጋጨት የሚያስችል ቅድመ ዝግጅት የሰራ የጠላት ኃይል አለ ነው ይላል ያለነው።
ተጨባጭ ነው
ለመረጃው ደህንነት ሲባል ለራሳችን ሴኩሪቲ ፐርፐስ ሲባል እሱ ለጊዜው ይፋ አናደርገው፣ ግን በተጨባጭ ህዝቦች ላይ ግጭት ለመቀስቀስ ችግር ለመፍጠር ሀብት ንብረት ላይ ውድመት ለማድረስ የተዘጋጀ ኃይል አለ። ተጨባጭ ነው ብሎ መጠየቅም አያስፈልግም። አማራ ክልል በብዙ አይነት መንገድ በተለይ ጸረ ለውጥ ኃይሉ ሁልጊዜም አማራን አተኩሮ ጠላት አድርጎ ፈርጆ እየሰራ ያለ ኃይል አለ። ይሄ ግልጽ ነው። አማራ ክልል ሰላም ሲሆን ዳርዳር እየዞሩ የአማራ ብሔርን ከተለያየ አካባቢ ያጠቃሉ። እየተደራጀ ያለው የሚያጠቃው ይሄ አላማ ያለው ነው። አማራ ክልል ሰላም ስለሆነ ነው ይሄን ይደረገው። ይሄ ክልል በአንድ በኩል የተፈጠረ አደጋ ያንዣበበበት አንበጣ ወረርሽኝ ለመታደግና ወደ ሌላው አካባቢ አንበጣ እንዳይስፋፋ በአንድ በኩል፣ በሌላ በኩል ጉዳት የደረሰባቸውን ህዝቦች የለም ቀለብ በማድረስ ሂደት ላይ ማህበረሰቡን እያጽናናን ያለንበት ሰዓት ነው። ለዚህ ስራ ሰራዊት አሰማርተናል፣ ፖሊስ ተሰማርተውበታል እና መላ ኃይላችን እዛ ጋ ነው ያለው። የመንግስት ትኩረት እዛ ጋ ነው ያለው። ስለዚህ ሰልፍ ስናደርግ ይህን ኃይል ወደዚህ ማምጣት ማለት ያንን ስራ ትተን ወደዚህ ምንመለ። ከዚህም ባሻገር ሌላ ምክንያት አለው። ህዳሴ ግድብን በተመለከተ ትራምፕ የሚባል የአሜሪካ ፕሬዚደንት ያስተላለፉት መልእክት ትልቅ ፖለቲካዊ እንትን ያለው ጦርነት ነው ያወጁብን። እዚህ ጋር በተያያዘ ምን ሰራው ስራል። እነዚህ ወቅታዊ ሁኔታዎች ባሉበት ሁኔታ አብን የጠራው ኋላ በደንብ ጠርቶ የመጣው አብን የጠራው ስብሰባ በዚህ መንገድ ቢካሄድ ችግር የሚፈጥር መሆኑን ስለደረስንበት ሰልፉ መካሄድ የለበትም። ህብረተሰቡ ደግሞ ስለሚያቅ አንድም ወደ ሰልፍ የወጣ ኃይል የለም። ዛሬ ነበር እንግዲህ ሰልፉ የሚካሄደው።
በአምነስቲ ኢንተርናሽናል የሰብአዊ መብት ተቋም ላይ እምነት እንደሌላቸውም ነው አቶ ግዛቸው ለአሜሪካ ድምጽ የተናገሩት።
አምነስቲ ኢንተርናሽናል በእኛ በኩል እምነት የለንም። እምነት ማይኖር ለምን መሰለሽ? ሁልጊዜም ፖለቲካሊ አፊሊየትድ ነው። ቲፒኤልኤፍን እየተከተለ መግለጫ የሚያወጣ ፓርቲ ነው። ትላንትና ዲጂታል ወያኔ ሲቀባበል የነበረውን መረጃ አውጥቶ ይሄ ልክ አይደለም ይላል። ይሄ ያን ያህል የአምነስቲ ኢንተርናሽናል የሚያህል ትልቅ ተቋም ኮንሰርን መሆን አልነበረበት። እውነት ከሆነ ደጋግሞ መጨነቅ ያለበት እነዚህ ሰዎች ፍትህ እንዲያገኙ ማሰብ ከነበረበት፣ ለዚህ አሁን ማውጣት አልነበረበት። እውነት ለመነጋገር ከተባለ ማለት ነው። ይሄ የኛ ጉዳይ እና ከዚህ አኳያ ህግ ተጣሰ የሚለው ውሃ የሚቋጥር ክስ ሊሆን አይችልም። ተቀባይነትም ያለው አይደለም። ኢንተረስቱ ምንድነው? ፍላጎቱ ብለን ያጠናን እንደሆነ ሌላ ምክንያት ነው የምናገኝበት። ሲፋቅ ግርግር ስለሚሆን እዛ ያለው ራሱ እዛ ውስጥ የሚሰሩ ሰዎችም በተለያየ ጊዜ ቲፒኤልኤፍ በስልጣን በነበረ ጊዜ ያስገባቸው ኃይሎች ስላሉ የቲፒኤልኤፍን አጀንዳ ለማስፈጸም የተዘጋጀ ኃይል ስላለ በዚህ ደረጃ የሚወጣ ስለሆነ ይሄን ጠንቅቀን ስለምናቅ እኛ እርባና ቢስ መግለጫ ያን ያህል ውሃ የሚቋጥር አይደለም፣ የሚያስደነግጠንም አይደለም። ለዚህ ምንም ትኩረት የማንሰጠው እንደሆነ መታወቅ አለበት የሚል
የሰልፍ አላማ የነበረው እንግዲህ በተለያዩ ክልሎች ላይ የሚኖሩ የአማራ ብሔር ተወላጆች ላይ የሚደርሰው ያለው ጥቃት እንዲቆም፣ አጥፊዎች እንዲጠየቁ፣ የመጨረሻ ግዛት እንዲደረስ ነው። ስለዚህ የክልሉ መንግስት ምን እየሰራ ነው? ብዙ ወገኖች የክልሉ መንግስት ቸልተኛ ነው፣ እየሰራ አይደለም የሚል ትችት አላቸው።
ለክልሉ ከየትኛውም አካባቢ አማራ ሲገደል ሲፈናቀል ከፌደራል መንግስቱ ጋር ሆነን ያላሰለሰ ጥረት ያደርጋል። እሊት ተቀን ነው እየሰራን ያለ ነው ያለረፍት። ያው ስራችንን ብዙ ስለማን እናገረው ነው። የፌደራል መንግስቱ ማሁን በትኩረት ስራ እየሰራ ነው። የመጀመሪያው ጉዳይ የህግ የበላይነትን ማስከበር ነው። ከህግ አኳያ ብዙዎቹ በተግባሩ ላይ እንቅስቃሴ ያደረጉ ሰዎች ከህግ ቁጥጥር ውጪ ናቸው ማለት አይቻልም። ብዙዎቹ ለህግ እየቀረቡ ነው ያሉት። ጉራ ፈርዳም፣ ቤንሻንጉልም፣ ሌላም አካባቢ ላይ በጣም በብዙ መቶዎች የሚቆጠር ሰው እየታሰረ እየተጠየቀ ያለበት ሁኔታ ነው ያለው። በዘላቂነት ግን የሚሆነው አሁንም ከክልሎች ጋር በጋራ መስራት ነው የሚያስፈልገው። በዲሞክራሲያዊ መንገድ በመቻቻል መርህ ላይ ተመስርተ ፕሪንሲፕል ሆነን መስራት ነው ያለብን። ከዚያ ውጪ ተቋማዊ ግንባታው ላይ አተኩረን መስራት ነው ያለብን። ቤኒሻንጉል ክልል ላይ እጃችንን ጭምር አስገብተን ክልሉ መንግስት ጋር ተመካክረን አመራር ተመድቦ ጭምር በጋራ እያወያየን ታች ድረስ ለማደራጀት ሚኒሻውን ለማጠናከር አደረጃጀቶቹን እንዲጠናቀሩ የማድረግ ስራ ጭምር እየተሰራ ነው ያለው በግልጽ። ከዛ ውጪ ሰዎችን የማጥናናት ስራ፣ እርዳታ የመስጠት ስራ፣ እንዲደራጁ የማድረግ ስራ። እንዲደራጁ ማለት አንዳንዱ ትርጓሜውን ያዛባው ተደራጅቶ ወደ ጦርነት ግባ አይደለም እያልን ነው ያለው። እንዲደራጁ ማለት በሰፈር በተገቢው መንገድ በልማት ቡድን ተደራጅቶ በአመራር ውስጥ ገብቶ ራሱን እንዲጠብቅ መረጃ እንዲደርሰው የማድረግ መረጃ ሲደርሰው ለመንግስት ፈጥኖ እንዲያሳውቅ የማድረግ አሰራርን ዘርግተን ለመስራት ጥረት እያደረግን ያለ ነው። ከዚህ ውጪ ሌላ መፍትሄ የለውም።
የአማራ ብሔራዊ ንቅናቄ አብን ዛሬ በእንቢተኝነት ሰልፍ አለማድረጉን ግን ዳይሬክተሩ አመስግነዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ጋቢና ቪኦኤ ከአሜሪካ ድምጽ ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። በኢትዮጵያ ከጊዜ ወደ ጊዜ እየጨመረ የመጣውን የጾታዊ ጥቃት ቁጥር ለመቀነስ በፍርድ ቤት ወንጀለኝነታቸው የተረጋገጡ ጥቃት አድራሾችን ማዕከላዊ በሆነ መልኩ የሚመዘግብና ከተመረጡ ማህበራዊና ኢኮኖሚያዊ ተሳትፎች ለማግለል የሚረዳ የብሔራዊ የጾታ ጥቃት አድራሾች ምዝገባን ለማስጀመር የሚረዳ እንቅስቃሴ ተጀምሯል። ኤደን ገረመው በሴቶች ህጻናትና ወጣቶች ሚኒስቴር የህዝብ ግንኙነት ዳይሬክተር የሆኑትን አቶ አድነው አበራንና የኢትዮጵያ ሴቶች ማህበራት ንቅናቄ ዳይሬክተር የሆኑትን ወይዘሮ ሳባ ገብረ መድንን አነጋግራ ተከታዩን አሰናድታለች።
የኢትዮጵያ የሴቶች ህጻናትና ወጣቶች ሚኒስቴር በሀገሪቱ እየጨመረ ያለውን የጾታዊ ጥቃት ቁጥር ለመቀነስ በቀጣይ 5 አመታት ውስጥ ተፈጻሚ የሚሆን የብሔራዊ የጾታዊ ጥቃት አድራሾች ምዝገባ ስርዓት ሊጀምር መሆኑን አስታውቋል። በሚኒስቴር መስሪያ ቤቱ የህዝብ ግንኙነት ዳይሬክተር የሆኑት አቶ አድነው አበራ ይህ እንቅስቃሴ ጾታዊ ጥቃትን ለመቀነስ ከሚሰሩ ስራዎች አንዱ መሆኑን በመጥቀስ አጥቂውን ሳይሆን ተጠቂዋን የማያሸማቅቀውን ባህል ለመቀየር ሲባል የተዘጋጀ መሆኑንም ይጠቅሳሉ። ጾታዊ ጥቃት አድራሾች በፍርድ ቤት ወንጀለኝነታቸው ከተረጋገጠ በኋላ ቅጣታቸውን ጨርሰው ቢወጡም እድሜ ልክ የሚከተላቸው ስርዓትም ነው ይላሉ።
ጥፋት ከተራራ ትንኮሳና ከአሲድ መርሳት ከሌላ ድረስ በቃ መሸናዳት እንዳለ ነው። ሼም ኦን የሚባለው አለ። ይህን የሚሰራ በቃ ጾታዊ ጥቃትን መቀበል የሚችል አስተሳሰብ መሰረት እንደሌለ አስተማሪ ነው ሌላውም ሀገር ማለት ነው። እና ያንን የማሸማቀቅ ሌሎች እንደገና ደግሞ ቆም ብሎ እንዲያስቡ ያንን የማድረግ ነው አላማው። እና ያንን ከአገልግሎት ከተለያዩ አገልግሎት የሚገለልበት ሁኔታ የሚፈጠርበት ሁኔታ እንዳለ ነው የሚገባኝ። ዳታ ቤዙ ሮሎክ ከዘገ በኋላ አንዳንድ ማህበራዊ አገልግሎት የሚገለልበት ጾታዊ ጥቃት የሚፈጸመ ፍርድ ቤት ተወስኖበት ፍርድ ቤት ጋር ከጨረሰ በኋላ በዛ ብቻ ጥቃቱ የሚያበቃ ሳይሆን በህይወት ልኩ የማይሻር ቁስል እንዳስቀመጠ እንዲያቅ አስቀድሞ ጥቃት የሚፈጽም አካል ጥቃት ከመፈጸሙ በፊት ቆም ብሎ ማሰብ እንዳለበት ተራ ወንጀል እየሰራ ስላለመሆኑ ቆም ብሎ ማሰብ እንዲችል የሚያደርግ ነው። ይሄ ናሽናል ሴንስ ኦፍ ሬጅስትሬሽን እና ዋንስ እዛ ፊንላንድ ውስጥ ከገባ ኦልሬዲ ዳታ ቤዝ ውስጥ ይገባል። ዳታ ቤዝ ውስጥ ከገባ ዳታ ቤዝ ከምን ከምን ይኖር እንደሚያደርገው እንዳይሳተፍ እንደሚያደርገው ይታወቃል። ስለዚህ ኦንዘስፖት እሱ ያንን ሰርቪስ ሊያገኝ በሚሄድበት ቦታ ሰርቪሱን አያገኝም ማለት ነው። አሁን ያለነው ኦልሬዲ ከተለያዩ አካላት ጋር ስለ ጉዳዩ አስፈላጊነት ተስማምተናል። በምክክር ደረጃ ነው ያለነው። አሁን የመጀመሪያ ምዕራፍ ስለሆነ ፈረስ ኳርተር ሁሉም አካላት ይተማመጡበታል።
አቶ አድነው ምዝገባውን በተመለከተ ባለድርሻ አካላት በሙሉ መስማማታቸውን ገልጸው ይሁንና ጥቃት አድራሾችን ከምን አይነት ማህበራዊ እንቅስቃሴዎች መገደብና ማግለል እንደሚገባ እንዲሁም ደግሞ የትኞቹ ጥቃቶች የበለጠ ያስቀጣሉ የሚለው ላይ ምክክር እየተደረገ ነው ይላሉ።
አሁን በሲስተሙ በመርሁ ደረጃ ያወያየናል ነው በተግባር ማንን ማክፈት ያለበት የሚለው እንደገና ዲግሪውን በብሉ ሬታን መካተት ያለበት የሚለው ነገር አሁን በጥናት ላይ ነው። ዶክመንቶችን እያዘጋጀን ያለ ነው። ዞሮ ዞሮ ግን ጾታዊ ጥቃት የሚያደርስ በፍርድ ቤት ህግ ብቻ የሚገለገለ ጉዳይ እንዳልሆነ በየደረጃው ሌላ ተጨማሪ ማህበራዊ አገልግሎት ራሱን የሚገድል በቀጣይ ቀሪ ሞቱ ላይ አኗኗሩ ላይ ተጽዕኖ መፍጠር የሚችል ስራ መንገድ እየሰራ ስለመሆኑ ለማሳየት የሚችል አሰራር ነው እየ ለመሰረት እንትያል ነው። እና እንዴት ነው ከተራት ትንኮሳ ጀምሮ እስከ እንዴት ኤክሬት የሚደረጉት እንደሆነ ነገር ዝርዝር ጉዳይ ሲቪክ ማህበራዊ ተወካዮች ጋር እንነጋገራለን። ከዛ ማህበረሰቡ ደግሞ ወደ ታጀርበለስ ኮሚኒቲ ኮአሊሽን አሉ ተለያዩ በተለያዩ ሚስ በራሳችን ደረጃ ማህበረሰቦች አሉ። እሱም በቀበሌ የኛ ማህበር ስራ አለ ከወረዳ ድረስ ያንን ተቀብሎ ወርታይዝ ወስዶ የሚያወያይበት ሁኔታ አለ። ስምምነት የሚደረስበት ሁኔታ እንዲፈጠር ማንም ይሁን ማንም ብቻ አሁን ያለው ሁኔታ በጾታ ላይ ሁሉም ይጠባል ነው ያለው። ማንም የደረሰበትም ያልደረሰበትም እስካሁን ባደረግናቸው ውይይቶች ሰብአዊ መብት ጋርም በተያያዘ አንድ ሰው በሰራ ወንጀል አንዴ ነው መከሰስ ያለበት ነው ያለው የሚለው እኛ ግን ድጋፍ እየሄድን ነው። በፊት የነበረው ግፊት እንዲህ ተጠርቶ በአደባባይ እኮ በሶሻል ሚዲያም እኮ በአደባባይ ይሰቀሉ የሚል እኮ ብዙ መረጃዎች እኮ ወጥተዋል እኮ እና ህጉም ደግሞ ተጨማሪ ህግ እንደገና ይውጣ የሚልም ግፊት ነበረ። አሁን ያንን ማድረጉ ብቻ ሳይሆን ወንጀል ህግም ብቻ ስላስ ሳይሆን ሲስተሞችን መዘርጋት እና የተለያዩ ቅንጅታዊ አሰራሮችን መፍጠር ይቻል ነው ያ መሆን የሚችለው። እና እያንዳንዱ ጥቃት ፈጻሚ ብዙ ነገሮች ታይቶ እና ከሰብአዊ መብት ጋርም በማይጋጭ ሁኔታ
የሴቶች ህጻናትና ወጣቶች ሚኒስቴር ባዘጋጀው ስብሰባ ላይ ተሳታፊ የሆኑና ከጾታዊ ጥቃት ጋር የሚሰራው የኢትዮጵያ የሴቶች ማህበራት ንቅናቄ ዳይሬክተር ወይዘሮ ሳባ ገብረመድህን ይህ እንቅስቃሴ መልካምና ይበል የሚያስብል ቢሆንም የሴቶች ጥቃትን ፍትህ ለማሰጠት ከሚሰጡ ስራዎች መካከል አንዱ ንዑስ ክፍል እንጂ በዋናነት አጠቃላይ ለውጥ የሚያመጣ ጉዳይ ተደርጎ መወሰድ የለበትም ይላሉ።
በእርግጥም እቅዱንም ላይ ግብአት ለመስጠት የተለያዩ ስብሰባዎች አዘጋጅተን ሀሳቦቻችንም ኢንኮርፖሬት አድርገን ለሚኒስትሪው አቅርበናል። እንደ አንድ ጾታዊ ጥቃትን ለመከላከል ከሚሰሩት በጣም ብዙ ስራዎች ውስጥ እንደ አንዱ ዘለላ ነው የተመለከትኩት እንጂ ጾታዊ ጥቃትን ለመቀነስ ዋና የማስፈጸሚያ ስልት ነው ብዬ አላስብም። ግን በተለይ እስካሁን ባለን የጾታዊ ጥቃት አካሄድ በኢትዮጵያ ውስጥ ብዙ ጊዜ ካቅያዎች ብልት ተጎጂዎች ናቸው የበለጠ የሚሸማቀቁት። በተለይ ጾታዊ ጥቃት የደረሰባት ሴት የበለጠ ትሸማቀቃለች። ምክንያቱም እንደ በደለኛ ተደርጋ ስለምትታይ እንዲባታረግ ኖሮ የሚል አስተሳሰብ ስላለች። ስለዚህ በአጥቂዎቹ ላይ ፎከስ አድርጎ ደግሞ ይህንን ነገር በጣም ተቀባይነት እንዳይኖረው ህብረተሰብም እንዲኮን ነው ለማድረግ የሚሰራውን ስራ ጥሩ ነው ብዬ ነው የማስበው። ነገር ግን የጾታዊ ጥቃት ተግባር በጣም ብዙ ጋፖች አሉት። አሁን እየተሰራ ያለው አድሬስ ለማድረግ የምንሞክርበት ሪስፖንሶች ራሱ በጣም ብዙ ጋፖች አሉት። ብዙ ጊዜም በሪፖርትም የተለያዩ ጥናቶችም አይደንቲፋይድ ሆኗል። ምንድን ነው ማለት ከዚህ ማህበራዊ ነገሮች ይገለሉ ከሚለው በላይ ኔ አቴንሽን ጋቨርንመንት ለእንደዚህ አይነት አክቶች እንደ ትልቅ ክራይም ሲያስብ ይሄ ከቅጣቶቹ ከሚቀመጡ ፔናልቲስ እኮ አንዱ ነው የሚሆነው። ለምሳሌ አንድ ሰው ከዚህ ለምሳሌ በመመረጥ ውስጥ እንዳይሳተፍ ይደረጋል በነበረው ክራይም ሬከርድ መሰረት። ሌሎችም አይነት ስትሎች አሉ ሁልጊዜ በህግ የሚቀመጡ። ከዛ አንጻር አንድ ላይ ተቃቶ የሚታይ ነው የሚሆን ይመስለኝ። ስለዚህ በየትኛው ሌቭል ይቀመጥ፣ የትኞቹ ቅጣቶች የትኞቹ ክራይሞች ናቸው በጣም የከበዱ፣ ህጻናት ላይ ለምሳሌ የሚደረጉ በጣም አሰቀቀ የሆኑ ህጻናት በጣም ጨቅላ ህጻናት ቢደፈሩበት ሁኔታ በጣም ከፍተኛ ሁኔታ አለ በሀገራችን። እስካሁን የነበሩት ቅጣቶች መመለስ ችለዋል ወይ? አልመለሱም? ለምንድን ነው? ከዚህ በላይ ፔናልቲዎች ሊጠነክሩ ይገባል። ስለዚህ ሆሊስቲክ ነው መሆን ያለበት ይመስለኝ እንጂ አክሲዮን ብቻ አውጥቼ በማየት ሳይሆን ፍርድ ቤቶች ከውሳኔ አሰጣጣችን ከክስ አመሰራረታችን በህግ ከተቀመጠው ቅጣት አንጻር ምክንያቱም ህግ መሻሻል አለበት፣ በጣም መቀየር አለብን። አመለካከት ላይ ትልቅ ኢምፓክት ሊኖረው ይችላል ብዬ አስባለሁ። ነገር ግን በደንብ ተጠንቶ ህጋግባብ ታይቶ ነው መሰራት ያለበት።
የሴቶች ህጻናትና ወጣቶች ሚኒስቴር የህዝብ ግንኙነት ኃላፊ የሆኑት አቶ አድነው በቀጣይም ከህብረተሰቡና ከባለድርሻ አካላት ጋር ሰፊ ውይይት በማድረግ በህግ ጉዳይ ላይ ጠንክሮ እንደሚሰራና ጥቃት አድራሾች የሰው ህይወት ብቻ ሳይሆን የሚያበላሹት የራሳቸውን ህይወት በመሆኑ ጥቃትን ላለመፈጸም ቆም ብለው እንዲያስቡ የሚያስገድድ ህግ ነው ይላሉ። ከዚህም በተጨማሪ ህብረተሰቡን በሰፊው በማግኘትና ወደ ታች በመውረድ የግንዛቤ ማስጨበጫ ስራዎችም እንደሚሰሩ አስታውቀዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ ከአሜሪካ ድምጽ ይቀጥላል። ማናቸውም ማስተያየቶች ቢኖራችሁ በማህበራዊ መገኛ ገጻችን በኩል አድርሱን። VOA Amharic በፌስቡክም ሆነ በትዊተር የምንገኝበት አድራሻችን ነው። ለኢትዮጵያ ኪነ ጥበብ እድገትና ዛሬ ላለበት ደረጃ መሰረት የጣሉት አንጋፋ ቲያትር ቤቶች በኮሮና ቫይረስ ምክንያት ሙሉ ለሙሉ ተዘግተው መቆየታቸው ሙያውና ሙያተኞች ላይ ትልቅ ችግርን ፈጥሯል። ቀድሞውንም በተመልካች ማነስና በአማራጮች መበርከት ምክንያት ፈተናዎች የበዙበት የቲያትር ሙያ ኮሮና ይበልጥ አጣብቂኝ ውስጥ እንደከተተው የቲያትር ቤት ኃላፊዎችና ባለሙያዎች ይገልጻሉ። ስመኝሽ ቆየ የሀገር ፍቅር የብሔራዊ ቲያትርንና ሌሎች የኪነ ጥበብ ባለሙያዎችን አነጋግራለች። ዝርዝሩንም እንደሚከተለው ታስደምጠናለች።
የተለያዩ የመድረክ ቲያትሮችና ድራማዎች ጸሐፊ ቴዎድሮስ ተክላረጋይ በሙያው ለቲያትር ካለው ቅርበት በተጨማሪ ከ20 ዓመታት በላይ ባለመታከት በኢትዮጵያ ውስጥ የሚወጡትን ቲያትሮች ተመልክቷል። ቴዎድሮስ ለመጨረሻ ጊዜ ቲያትር ያየው ግን የዛሬ 7 ወር በሀገር ፍቅር ይታየ ነበርውንና እነ ፋንቱም አንዶዬን የመሳሰሉ አንጋፋ ተዋንያን የተሳተፉበትን ሰዓት ላፊ የተሰኘውን ቲያትር እንደነበር ያስታውሳል።
አንድ የመድረክ ቲያትር ቢወጣ ለምሳሌ የመጀመሪያው ቀን ምን ነው የሚመስለው? ቲያትር መድረክ ላይ ማየትን በጣም ናፍቄያለሁ። ምንም አይነት የጥራት ደረጃው ምንም ይሁን ተዋንያኑ ምንም አድርገው ይሹት ቲያትርን መድረክ ላይ ማየት በጣም ናፍቆኛል።
ብዙ ተወዳጅ ድምጻውያንና ተዋንያንን የፈጠሩት እንዲሁም ለትልቅ ደረጃ በቁት አንጋፋዎቹ የኢትዮጵያ ቲያትር ቤቶች ግን በኮሮና ቫይረስ ምክንያት ላለፉት 7 ወራት በመዘጋታቸው ከተመልካች ጋር ተራርቀው ሰንብተዋል። ቲያትር በማሳየትና አዳራሽ በማከራየት ያገኙት የነበረው ገቢ በመቋረጡም ቲያትር ቤቶቹም ሆኑ ሙያተኞቹ ለችግር ተጋልጠዋል። በሳምንት 8 ቲያትሮችን ያሳየነበረው የኢትዮጵያ ብሔራዊ ቲያትር የቲያትር ዳይሬክተር የሆኑት አቶ ደስታ አስረስ እንዳስረዱን ቲያትር ቤቶቹ ከመንግስት በሚመደብ በጀት የሚተዳደሩ በመሆናቸው ቋሚ የቲያትር ቤቱ ተቀጣሪዎች ደሞዝ ባይቋረጥባቸውም አንድ ቲያትር ለመታየት ከተመልካች በሚያገኘው ገቢ የራሱን ወጪ መሸፈን ይኖርበታል። ከውጭ የሚመጡ በርካታ ተጋባዥ ተዋንያንም የሚከፈላቸው ከተመልካች በሚገኝ ገቢ ነው።
በመንግስት ቅጥር የሚተዳደሩ ባለሙያዎች አሉ፣ መንግስት ቅጥሯቸው ማለት ነው። እኛ ጋር አብዛኛው ችግር የገጠመን ምንድነው? በእነዚህ 8 ቲያትሮች ውስጥ ከውጭ የሚጋበዙ ባለሙያዎች አሉ። በተለይ ብዙ ሰው የሚያሳትፉ ቲያትሮች ሲቆሙ እነዛ ባለሙያዎች ከኢትዮጵያ ብሔራዊ ቲያትር በትርኢት የሚከፈላቸው ክፍያ ሙሉ በሙሉ በመቋረጡ ለማህበራዊ ችግር የተዳረጉ በኢኮኖሚ ችግርም የተዳረጉ ሰዎች ባለሙያዎች እንዳሉ እሱ የሚታወቅ ነው።
በተመሳሳይ በሳምንት 8 ቲያትሮችን ያሳየ ነበረው የሀገር ፍቅር ቲያትርም በኮሮና ምክንያት ከተዘጋ ወዲህ ከተመልካችና አዳራሽ ኪራይ ያገኘ ነበረው ገቢ ሙሉ ለሙሉ በመቋረጡ ባለሙያውም ሙያውም አስቸጋሪ ሁኔታ ውስጥ እንዳሉ የቲያትር ቤቱ ስራ አስኪያጅ አቶ አብዱል ከሪም ጀማል ይገልጻሉ።
ቲያትር ቤት ሲኒማ ቤት አካባቢ ያለው ነገር ዝግ ስለተደረገ ኦልሞስት ዜሮ በሚባል ደረጃ ገቢ ተቋርጧል እና በዚህ ከታች እስከ ላይ ከጥበቃ አንስቶ ፐርፎርመንስ ከሚያደርጉ ባለሙያዎች ድረስ በእያንዳንዱ መድረክ የሚያገኙት ኢንሴንቲቭ ይቀርባቸዋል ማለት ነው። ከቲያትር ቤት ቀጣኞች ወይም ደግሞ ሰራተኞች ውጪ በየመድረኩ ባለው የምናሰራቸው ብዙ ባለሙያዎች አሉ እና በዚህ ብቻ የሚተዳደሩ የእነሱን ገቢ ነው የተቋረጠው እና ይህ በቁጥር የሚለካ አይደለም። በቃ ኦልሞስት ከዛ ጊዜ አንስቶ ቲያትር በመቆሙ ባለመከፈቱ እንግዲህ ገቢ ዜሮ ሆኗል ማለት ነው እና ከባድ ነገር ነው የፈጠረው።
ከቲያትር ተመልካችነቱ ባለፈ ብዙ ቲያትሮችን በመጻፍና በማዘጋጀት የሚታወቀው ቴዎድሮስ ተክላረጋይም በኮሮና ምክንያት ብዙ የኪነ ጥበብ ባለሙያዎች ገቢያቸው በመቋረጡ እየደረሰባቸው ያለውን የኢኮኖሚ ጫና እንዲህ ይገልጻዋል።
የተወሰኑ የቲያትር ቤት የመንግስት ተቀጣሪ የሆኑ ሰዎች ደሞዛቸውን ያገኙታል፣ እሱ አትቋረጥም። ግን በዛች ብቻ አልነበረም የሚኖሩት። አንድ የመድረክ ተዋናይ ሬዲዮ ላይ ይሰራል፣ አንዳንዶቹ ፊልም ላይ ይሰራሉ፣ ቴሌቪዥን ድራማዎች ላይ ይሰራሉ። ሌሎችም እንዲህ ከኪነ ጥበቡ ጋር የተያዙ ይሰፋሉ፣ ይተውናሉ፣ ያዘጋጃሉ። እነዚህ ሁሉ ነገሮች ነው የተዘጉት እና አንዳንድ ጊዜ ቤተሰባቸውን ለመመገብ እስካለመቻል ነው የተደረሰው። ቤት ኪራይ እስካለመክፈል እና ከዛም ከዚህም ብለሽ በልመናም የሆነ ሰዎችን በመጠየቅ በምናምን በማለት እንዲሁ ዝም ብሎ ኢትዮጵያዊ ባህሉ ስላለ በሱ ተደጋግፎ ኖራል እንጂ የኪነ ጥበቡ ሙያተኛ ህይወት እጅግ አሳዛኝ ሁኔታ ላይ ነው ያለው።
በእርግጥ የኮሮና ቫይረስ ተጨማሪ ተግዳሮቶችን ይዞ መጣ እንጂ የቲያትር ሙያ ኢትዮጵያ ውስጥ ፈተና መጋፈጥ ከጀመረ ቆየት ብሏል። በቴክኖሎጂ ማደግና አማራጭ መብዛት ምክንያት የተመልካች መቀነስ፣ ለዘርፉ በቂ ትኩረት አለመስጠትና የሙያተኛው ለስራው ያለው ተቆርቋሪነት ዝቅተኛ መሆን የቲያትር ዘርፉን ቀድሞም እየተፈታተነው እንደነበር ቴዎድሮስ ያስረዳል።
ከኮቪዱ ያልተለየ የማኔጅመንት ችግርም አለ። ለምሳሌ ራስ ቲያትር ቤቱ ፈርሷል፣ ሌላም ቲያትር ቤት አልተዘጋጀም። ስለዚህ ከአስር አመት በላይ ራስ ቲያትር የለም። አሁን በቃ ስሙ ብቻ ነው የቀረው። ቲያትርና ባህል አዳራሽ ወይም ማዘጋጃ የምንለው ከኢንጂነር ታከለው ቢሮቸውን ሲያሳድሱ አብሮ ተዘግቷል። በአብዛኛው ተዋንያኑ ወደዛ ላንመለስ እንችላለን ብለው ነው። ስራ አስኪያጁ መቼ እንደሚመለሱ አያውቅም። ስለዚህ የተዋንያኑ ሞራል ቀድሞውኑ ተሰብሯል። ከኮቪድን በፊት ኮቪድ ቢኖርም ባይኖርም እነዚህ ሁለት ቲያትር ቤቶች አይሰሩም ነበረ። ሀገር ፍቅር ቲያትርና ብሔራዊ ቲያትር ነበሩ በአግባቡ እየሰሩ ያሉት። እነሱም ደግሞ ኮቪዱ ከመጣ በኋላ እነሱም በበሽታ የተነሳ ከአገልግሎቱ ውጭ ሆነዋል።
በዚህ ሀሳብ የሚስማሙት የብሔራዊ ቲያትር ኃላፊው አቶ ደስታም የኮሮና ቫይረስ ለዘርፉ ተጨማሪ ፈተና ነው ይላሉ።
በዚህ 7 ወር ውስጥ አስደንጋጭ ሁኔታ ውስጥ ነው የገባ ነው። ምክንያቱም ኪነ ጥበቡን በራሱ ነው የለወጠው። በምን ስልት እንደምንቀጥል ግራ እስኪገባን ድረስ ኪነ ጥበቡ የተዳከመበት ሁኔታ ነው ያለው። ከዚህ በፊትም ይህንን ያህል የምንኩራራበት ደረጃ ላይ አልነበርንም። ያው ወረርሽኙ ደግሞ ሲመጣ የባሰ ነገሩ ሁሉ ቀጥ ያለበት ሁኔታ ነው ያለው። ያ አስደንጋጭ ነው።
ከ7 ወር መዘጋት በኋላ አንዳንድ ሲኒማ ቤቶች ፊልሞችን ማሳየት ጀምረዋል። የመድረክ ስራ ግን በመድረክ ላይ ለሚተውኑትም ሆነ ከመድረክ ጀርባ ሆነው በቴክኒክና በመስተንግዶ ለሚያግዙ ባለሙያዎች የበለጠ ጥንቃቄ ማድረግን ስለሚጠይቅ በምን መልኩ መከፈት እንደሚችሉ ውይይት እየተደረገ መሆኑን አቶ አብዱል ከሪም ያስረዳሉ።
እየተለመደው የጥንቃቄ መንገድ አለ። ሰዎችን አራርቆ የማስቀመጥ፣ ሰዎች ሲገቡ ሙቀት የመለካት፣ እያንዳንዱ የንጽህና መጠበቂያ፣ የአፍ መሸፈኛ፣ እንደዛ አይነት ነገሮች የተሟሉ መሆን አለባቸው። የሚታዩ ቲያትሮች ያው ላይቭ ፐርፎርም ስለሚደረጉ ብዙ ተዋናይን የሚሳተፉባቸው ቲያትሮች ለጊዜ ሆልድ ማድረግ ግዴታ ነው። አነስተኛ ቁጥር ያለው ተዋናይ የሚሳተፍበት ቲያትሮችን ጊዜው ለማውጣት እያሰብን ነው። እነሱም ሲወጡ የርቀትን በጠበቀ መልኩ ያሟሉ እንዲሆኑ አሁን ልምምዱንም ጀምረናል።
በቲያትር ዘርፉ ዙሪያ የተጋረጠው ፈተና ኮቪድ-19 ያስከተላቸውን ፈተናዎች በመቋቋም ብቻ የሚፈታ አለመሆኑን ግን ባለሙያዎቹ ይስማሙበታል። ቲያትር ቤቶቹ ብቻ ሳይሆኑ መንግስትን ጨምሮ አጠቃላይ የኪነ ጥበብ ባለሙያው ተረባርቦ መሰረታዊ ለውጦችን በማምጣት ሙያውን ከአደጋ መታደግ እንደሚገባም አሳስበዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
አብራችሁ ስላመሻችሁ በእጅጉ እናመሰግናለን። አፍታሙ ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በቅንብሩ አብረናችሁ አምሽተናል። የመርሃ ግብሩ አርታኢ ደግሞ ትዝታ ብላችሁ ነበር። መልካም ምሽት ይሁንላችሁ።